የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ የካቲት 25 2011 ዓ.ም ተመረተ ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። የኢፌድሪ ጠቅላይ ሚኒስትርና የኬንያው ፕሬዝዳንት በአስመራ ያደረጉትን ይፋዊ ጉብኝት የተመለከተ ዘገባ አለን። በሌላ ዘገባችን ደግሞ የኢትዮጵያ አንድነትን ማጠናከር እንደሚያስፈልግ ተገለጸ።
አድዋ የትግል ታሪክ ብቻ አይደለም፣ የመስዋዕትነት ታሪክ። ምድር ላይ ፈገግታቸውን አስቀምጠው ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል። እነዚያ አባቶች አንድነታችን ብቻ ነው ይህችን አገር ሊታደጋት የሚችል። መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን ይህችን አገር እንደ አገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ።
የአድዋ 123ኛ ዓመት መታሰቢያ በዓል ሲከበር በባህር ዳር በተዘጋጀው ውይይት ላይ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር ያሰሙትን ንግግር ነው የሰማችሁት። በሙሉ ዘገባ እንመለስበታለን። ከትላንት በስቲያ የካቲት 23 የተከበረውን 123ኛውን የአድዋ ድል በዓል የተመለከተ ዘገባም ይኖረናል። ሁሉንም በዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። ዜናዎቹን እናሰማችኋለን። በተወካዮች ምክር ቤቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበሯ ካረን ባስ የተመራ በዩናይትድ ስቴትስ ኮንግረስ ልዑካን ቡድን በሳምንቱ መጨረሻ ኤርትራን ጎብኝተዋል። ከ14 ዓመታት በኋላ የመጀመሪያ በሆነው የኮንግረስ አባላት የኤርትራ ጉብኝት ከኮንግረስማን ካረን ባስ ጋር ወደ አስመራ የተጓዙት አዲስ ተመራጮቹ የተወካዮች ምክር ቤት አባላት ኢልሃን ኦማር እና ጆ ንጉስ ናቸው። በኤርትራ የዩናይትድ ስቴትስ ኤምባሲ በወጣ መረጃ መሰረት የመጀመሪያ ይፋ የውጭ ሀገር ጉብኝታቸው ኤርትራ እንድትሆን ምርጫቸው አድርገው መጓዛቸውን ተናግረዋል። የልዑካን ቡድኑ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ፣ ከፕሬዚዳንታዊ አማካሪው የማነ ገብረአብ፣ ከኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ሕይወትና ከማስታወቂያ ሚኒስትሩ የማነ ገብረ መስቀል ጋር ተገናኝተው መወያየታቸው ታውቋል። የካታር የውጭ ጉዳይ ሚኒስትር ሀገራቸው እያስተናገደችው ባለችው የዩናይትድ ስቴትስና የታሊባን ድርድር በስኬት እንደሚጠናቀቅ ትልቅ ተስፋ ያላቸው ይመስላል። የሼህ ሞሐመድ ቢን አብዱልራህማን ዛሬ የአፍጋኒስታኑን ጦርነት የሚያከትም የፖለቲካ መፍትሄ ለመፈለግ ስለተያዘው ጥረት ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ሆነው በሰጡት ቃል ሀገራቸው አፍጋኒስታን ሰላም እንዲሰፍንላት ከዓለም አቀፍ አጋሮቻችን ጋር እየተመካከርን መስራታችንን እንቀጥላለን ብለዋል። ሰላም በንግግር እንጂ በጉልበት ወይም በጦርነት አይመጣም ያሉት የኳታሩ የውጭ ጉዳይ ሚኒስትር ኳታር የሽምግልና ጥረቷን ትቀጥላለች፣ በጣም በቅርቡ ስኬታማ ውጤት ላይ እንደርሳለን ብለን ተስፋ እናደርጋለን ብለዋል። ዩናይትድ ስቴትስ ባቀረበችው የሰላም ንግግር ሀሳብ መሰረት የኳታር ባለስልጣናት በይፋ አስተያየት ሲሰጡ ዛሬ የመጀመሪያ ጊዜያቸው ነው። ሰሜን ምዕራባዊ ኬንያ ውስጥ ሄሊኮፕተር ተከስክሶ 4 አሜሪካውያንና ኬንያውያን አብራሪ ሞቱ። ትላንትና እሁድ ሄሊኮፕተሩ ከተነሳ ብዙም ሳይቆይ ቱርካና ሐይቅ ላይ ባለ ደሴት ውስጥ በሚገኝ ሴንትራል አየርላንድ ብሔራዊ ፓርክ ላይ ሄሊኮፕተሩ መውደቁ ተገልጿል። የኬንያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ የጌልበርት ኬብ ባወጡት መግለጫ 2 ሄሊኮፕተሮች ከደሴቲቱ ተነስተው አንደኛው መከስከሱን ገልጸዋል። ቤተሰቦቻቸው መርዶ እስኪነገራቸው ተብሎ የመንገደኞቹና የኬንያው አብራሪ ማንነት ይፋ አልተገለጸም። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ዝግጅታችን ይቀጥላል። የኢፌድሪ ጠቅላይ ሚኒስትርና የኬንያው ፕሬዚዳንት በአስመራ ይፋዊ የስራ ጉብኝት ማድረጋቸው ታወቀ። የኢፌድሪ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዚዳንት ኡሁሩ ኬንያታ ይፋዊ የስራ ጉብኝት ለማድረግ ዛሬ የካቲት 24 2011 ዓ.ም ምህረት እኩለ ቀን ላይ በ 10 ደቂቃ ልዩነት ተከታትለው አስመራ ዓለም አቀፍ ማረፊያ ሲደርሱ በትላንትናው ምሽት ማለት ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ እና እንዲሁም በኤርትራ የኬንያ አምባሳደር በተጨማሪም የፕሬዚዳንት ኢሳያስ አማካሪ አቶ የማነ ገብረአብ በኢትዮጵያ በኤርትራ የኢትዮጵያ አምባሳደር አቶ ሬድዋን ሁሴን አቀባበል አድርገውላቸዋል። ሶስቱ መሪዎች በኢኮኖሚ ሰላምና ጸጥታ እንዲሁም የመሰረተ ልማት ትስስር በጋራ ትብብር ለመስራት ስምምነት ላይ ደርሰዋል። ብርሃነ በረሀ ከአስመራ ዝርዝሩን አድርሶናል።
የኬንያው ፕሬዚዳንት ኡሁሩ ኬንያታና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የካቲት 24 2011 በአስመራ ይፋው የስራ ጉብኝት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚዳንት ኡሁሩ ኬንያታ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዚዳንት ኢሳያስ አፈወርቂ ደማቅ አቀባበል አድርገውላቸዋል። ሶስቱ መሪዎች በአስመራ ቤተ መንግስት ተገናኝተው በሶስትዮሽ ጉዳዮችና የሶስቱን አገሮች በሚመለከት የቀጠና ጉዳዮች ላይ ውይይት አድርገዋል። ሶስቱ መሪዎች በኢኮኖሚ ሰላምና የጸጥታ እንዲሁም መሰረተ ልማት ትስስር ላይ ጥልቅ ውይይት አድርገዋል። በሶስቱ አገራት የኢኮኖሚ ግንኙነት ላይ በተመለከተ ባደረጉት ውይይት ያሏቸውን ጸጋዎች ተጠቅመው በጋራ መስራት በሚችሉበት ጉዳዮች ላይ እንዲሁም አገራቱን በሚያስተሳስሩ የመሰረተ ልማታዊ ስራዎች ላይ በጋራ ለመስራት ተስማምተዋል። ቀጠናውን ሰላምና ጸጥታ ለማስጠበቅም አገራቱ በጋራ ትብብር ለመስራት ተስማምተዋል። የኬንያው ፕሬዚዳንት ኡሁሩ ኬንያታ ከሶስትዮሽ ውይይት በኋላ ወደ አገራቸው ተመልሰዋል። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዚደንት ኡሁሩ ኬንያታን ሸኝተው በአድሃሎና በገርገራ የሚገኘውን የመስኖ ግድቦችና በዙሪያው እየለሙ ያሉትን የልማት ስራዎችን እንዲሁም የሀልሀለ የከብት እርባታ ማዕከልን፣ የገርገራ የፀሐይ ብርሃን የኤሌክትሪክ ማመንጫ ጣቢያን ጎብኝተዋል። ነገ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ውይይት እንደሚያደርጉም ይጠበቃል። ከፕሬዚደንት ኡሁሩ ኬንያታ ጋር የኬንያ የውጭ ጉዳይ ኃላፊ አባቡ ንማውምባ አብረዋቸው መጥተው ነበር። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው የልዑካን ቡድን የኢፌዴሪ የብሔራዊ ደህንነት ዋና ዳይሬክተር ጄኔራል አደም፣ የኢትዮጵያ መከላከያ ኢታማጆር ሹም ጄኔራል ሰዓረ መኮንን፣ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ያካተተ ነበር። ይህ በእንዲህ እንዳለ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ወደ ጁባ አቅንተዋል። በጁባ ቆይታቸውም የኤርትራ፣ የኢትዮጵያ፣ የደቡብ ሱዳንና የኬንያ መሪዎች ቀጠናውን በሚመለከቱ የአራትዮሽ ግንኙነት ውይይት እንደሚያደርጉ ታውቋል። በኤርትራና ኢትዮጵያ መካከል ተፈጥሮ የነበረው አለመግባባት በሰላማዊ መንገድ ከተፈታ በኋላ በአፍሪካ ቀንድ ያሉ ሀገራት በቀጠናው ሰላምና ጸጥታ፣ በንግድና ኢንቨስትመንት፣ በትብብር በጋራ ለመስራት የሚያስችሏቸውን የተለያዩ ስምምነቶች ላይ እየደረሱ መሆናቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በረህን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። 123ኛውን የአድዋ ድል መታሰቢያ በዓል ለማክበር በባህር ዳር ከተማ በተዘጋጀ ፕሮግራም ላይ የኢትዮጵያ አንድነትን ማጠናከር እንደሚያስፈልግ ተገለጸ። አስቴር ምስጋናው ከባህር ዳር ዝርዝሩን አድርሳናለች።
ባሳለፍነው ቅዳሜ ነበር 123ኛው የአድዋ ድል መታሰቢያ ሰው ክቡር በሚል ርዕስ በባህር ዳር ከተማ የተከበረው። የተዘጋጀውም በጊዮን ቀለም በተሰኘ የሀሳብ ምሽት አዘጋጆች ነው። በዕለቱ ቁጥራቸው በርካታ የሆኑ የባህር ዳር ከተማ ወጣቶች የተገኙ ሲሆን ታዋቂ የታሪክ ምሁራንና አነቃቂ ንግግሮችን በመናገር የሚታወቁ ታዋቂ ግለሰቦች ተገኝተዋል። በዚህ ዝክረ አድዋ ልዩ የሀሳብ ምሽት ላይ አነቃቂ ንግግሮችን ያቀረበው ደግሞ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበክር ነው። ሀገር እንደ ሀገር የምትቀጥለው ወጣቱ ከግለኝነትና ከዘርማንነት አስተሳሰብ ወጥቶ የአንድነት ስሜት ሲያዳብር ብቻ ነው። ዛሬ ታሪካቸውን የምንዘክርላቸው የአድዋ ዘማቾች ሀገርን ጠብቀው ያቆዩት በአንድነት ገመድ ተጋምደው ነው ይላል ኡስታዝ።
የኛ ኃላፊነትና የኛ ግዴታ ምንድን ነው? ትናንት የነበረን ታሪክ እንደ ታሪክ የእኛ ክብር መለኪያ ነው ብለን እናስበዋለን። ዛሬ ላይ ደግሞ እኛ እየኖርንበት ያለውን ተጨባጭ ለነገ የተሻለ ተስፋ አድርገን ለማስቀመጥ ዛሬ ላይ የተገኘ ነው። እኛ ዛሬ ዳግማዊ ምኒልክ እዚህ ምድር ላይ የሉ፣ ወይም ደግሞ እነሱ ጋር የነበሩት ኢትዮጵያን እንደ ሀገር በነጻነት እንድትቆራ ለጥቁሮች ተምሳሌት እንድትሆን ያረጓት አባቶች ዛሬ እዚህ ምድር ላይ ያሉም ያለ ነው እኛ ነን የምንወቀሰው የምንመሰገነው አድዋ የትግል ታሪክ ብቻ አይደለም የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠው ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል ለዛ አባቶች አንድነታችን ብቻ ነውችን አገር ሊታደጋት የሚችል መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን እችን አገር እንደ አገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ ብቻ አገር በዚህ ወጣት ነው ተስፋው ይሄ ወጣት ስለነገው አስቦ ስለዚህች ሀገርና ስለትውልድ አስቦ ዛሬን ቆም ብሎ አይቶ እጅ ለእጅ ተያይዞ ለመገንባት ከተንቀሳቀሰ ብቻ ሀገር ተስፋላት የተናን ታሪኳን ማስደግምበት ምንም ምክንያት የላት ይሄ ወጣት ግን በተለይ ያስተሳሰቡት በግለኝነት ስሜት ውስጥ በዘር ማንነት ውስጥ ገብተን ይባስ ብለን ከሌሎች ለመኖር የግላችንን ስሜት ለማንጸባረቅ ብቻ የኛን የበላይነትና የኛን ብቻ ከፍታ ፈልገን እኛነት ስሜት ከኔነት ስሜት ወጥተን ወደኛነት ስሜት ስንሄድ አብረን በከፍታ እናድጋለን እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን የኛ መውደቅ የሌሎች ወንድሞቻችን መውደቅ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳትሆን እነሱ ሲወድቁ እኛ እንወድቃለን የነሱ ውድቀት እኛ ውድቀት በዛ ሲጀመር በዚህ ይቀጥላል ይሄ የሚጠበቅ
በሐሳብ ምሽቱ ላይ ከተገኙት የባህር ዳር ከተማ ወጣቶች ወጣት ገረመው ስማቸው አንዱ ነው። አድዋ የአንድነት የሐሳብ ውጤት መሆኑን የተረዳሁበት ምሽት ነው ይላል።
ካሁን ቀደም አድዋን የጦርነት ታሪክ አድዋን የኢትዮጵያውያን የድል ታሪክ ብቻ አድርጌ ነበር ማስበው። ዛሬ ግን አድዋ ማለት የሐሳብ ውጤት ነው። አድዋ ማለት የጋራ የአንድነታችን ድምር ውጤት ነው። ከዛ አንፃር አነቃቂ ንግግሮች ያው እንደሰማሽው የተለያዩ ታዋቂ ግለሰቦች ነበሩ። ከነሱ በርካታ መልእክቶች ወስጃለሁ። በዋናነት ግን አድዋ የኢትዮጵያን የአንድነት የሐሳብ የጋራ አጀንዳ ኑሯቸው ተንቀሳቅሰው ድል ያደረጉት ውጤት ነው ብዬ አስባለሁ።
ጊዮን ቀለም የተሰኘው የሐሳብ ምሽት የሐሳብን ውድ ዋጋ አጉልቶ በማሳየት ምክንያታዊ የሆነ ግለሰባዊና ማህበረሰባዊ ስብዕና ለመገንባት ዓላማ አድርጎ የተቋቋመ ሲሆን አሁን የተዘጋጀው ለሁለተኛ ጊዜ እንደሆነ ካዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚሁ የአድዋ 123ኛው በዓል ጋር የሚያቆየን ይሆናል። ዘጋቢያችን ግርማቸው ከበደ ቅዳሜ ዕለት በአዲስ አበባ የነበረውን ሁኔታ ተከታትሎ በዚህ መልኩ ያስቃኘናል። አስተያየቶችንም ሰብስቧል።
ስሜ አዲስ ኢብራሂም እባላለሁ። ያድዋ ለኔ ብዙ ነገር ነው። ነጻነትን ባሻገር ነው ለኔ። እውነት ለመናገር አባቶቻችን ገድል በጣም የሚደንቅ ነው። እኛ እቺ የቆምንባት ሀገር ታላቅና ገናና ሆና እንድትከበር እንድንፈራ ያደረጉን አባቶቻችን ናቸው። አባቶቻችን በአድዋ ጦርነት ያደረጉት አንድነትና ስምምነት ከምንገልጸው በላይ ነው። እኛ ለጎረቤቶቻችን ሰጠውን ያህል እንኳን ሊገለጽ አይችልም። ለእናት ለአባቶቻችን የምንሰጠውን ያህል እንኳን ሊገለጽ አይችልም። አባቶቻችን ለኛ እቺን ሀገር ሲያቆዩልን በአጥንትና በደማቸው አስረው ነው። እቺ ደግሞ በአጥንትና በደም የታሰረች ሀገር መቼም እንደማትፈታ የሚገልጽልን ታላቁ የአድዋ ድል
ለኔ ሰው መሆኑ የታወቀበት የሰውነት ማህተም ማለት ነው። ባጭሩ የሰውነት እኩልነት የተረጋገጠበት እናስተምራለን እናሰለጥናለን ብሎ የመጡ ሰዎች ከነሱ የበለጠ ሰው እንደሌለ የሚያስቡ ሰዎች ከነሱ እኩል ሰው እንዳለም እንዲያውቁ የተደረገበት ቀን መሆኑ ለኔ ትውልድ እንግዲህ አድዋ በኋላነት ለኔ ትልቁት መልእክቱ ኢትዮጵያና እንዳይለያዩ ነው የተሰራበት ዋና ማህተም ነውና አድዋን ባስተዋወስ ቁጥር አንድነትን ነው ተስተዋውሰው። ስለዚህ አሁን ያለውን ነገር እናቀዋለን። እሱኛውን ነገር ዋና ማርከሻው መዳኒቱ አድዋ ነው ብያስባለሁ። ስለዚህ እሱኛው ነው ዋናው ትልቁ ነገር።
ለኔ አድዋ ድል ማለት የኢትዮጵያ ድል ብቻ ሳይሆን የመላው የጥቁር አፍሪካ ህዝብ ድል ነው። የአንድነታችን መገለጫ ነው። አሁን ደግሞ እንደምታዩ በጣም በሚገርምና በደማቅ ሁኔታ ተከብሯል። በሚቀጥለው ሳፋይ ይመስለኝ ለኔት አንድነት ነው። በአንድነት በርትተ አንድ ላይ እንደሞትን አሁን ደግሞ አንድ ላይ ነው እንደማስተ ያቷጅት ለኔ የነጻነት የደስታና የበቃ ነጻ ሆነ እንደፈለክል ትኖርበት እና የጥቁሮች ድል ነው ብያስባለሁ። ለኔ ግን አለመገዛት በነጻነት መኖርንና ያው አባቶቻችን ለኛ ያደረጉልን ትልቅ ውለታ እንደሆነ ለኔ ባስበው እነሱ ሰጡን ለኛ ነጻነት ይሰጡን ማለት ነው። ይሄንን ጠብቆ የተሻለ ነገር ካዶ የበለጠ ነገር ታሳለፈ አወቀበት አጥዋቁ ነበር ያቆበዛሽላ ትጂው ደርሷል
ባለ ከዘራ አላደንበጀው አላደንበጀው የመላው የጥቁር ህዝብ ድል ነው። ተምሳሌት ነው። ኢትዮጵያም በአንድነት በአንድ ጥሪ ተሰባስቦ ሀገራቸውን ዳርድበራቸውን ያስከብሩበት ወፍቅር በብረት ዘምቶ አሁን እናከብረው ባል የድል የጦርነት ታሪክ ነው። ምናልባት አሁን ጦርነት ምናምን ለኛ ትውልድ ልትመክረው አትችልም። ግን ባለ በተሰማራበት የሥራ መስክ በማንኛውም ነገር ውጤታማ ሆኖ አባቶች ያስቀመጡልን ሪሶርስ ሀብት በአግባቡ ተጠቅመው ውጤታማ መሆንን
ግርማቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ክልል ለገጣፎ ከተማ ካርሶ አደር ላይ መሬት ገዝተው የገነቡት ቤት ህገ ወጥ ነው በሚል የፈረሰባቸው ነዋሪዎች ከፍተኛ ችግር ላይ መሆናቸውን እየገለጹ ነው። በሌላ በኩል በዚሁ የከተማዋ ጽህፈት ቤት የኮሚኒኬሽን ቢሮ ውስጥ ቀደም ሲል ሲሰራ የነበረ አንድ ወጣት ቀድሞውኑ በህገ ወጥ መሬት እደላ ላይ ተመስርታ የተገነባች ከተማን ነዋሪን እየነጠሉ እርምጃ መውሰድ ተገቢ አይደለም ይላል። ዝርዝሩን ያዳምጡ።
አቶ መኮንን ተስፋዬ አሁን ዩናይትድ ስቴትስ ቴኔሲ ውስጥ ነው የሚገኘው። ከስድስት ዓመታት በፊት የአሜሪካ ድምፅ እንግዳ ነበር። ለእንግድነቱ ምክንያት የሆነው ደግሞ በለገጣፎ ከተማ አስተዳደር ህገወጥ የመሬት ሽያጭ መበራከትን በመግለጽ ወደ 5000 የሚጠጉ የ500ና የ140 የመኖሪያ ቤት ካርታዎች አየር ላይ ተሸጠዋል የሚል አቤቱታ ይዞ ነበር። አቶ መኮንን ለገጣፎ በቀደሙት የኦሮሚያ ክልል የከተማ አስተዳደሮችም ሆነ በክልል አስተዳደር ከፍተኛ ባለስልጣናት እያወቁት ከቀበሌ እስከ ከተማ በይፋ በግልጽ እየታየ በደላላ የመሬት ሽያጭ ነበር ይላል። ይህንንም አቤቱታ በወቅቱ የነበርን ወጣቶች ተደራጅተን አቅርበን ነበር፣ ሰሚ አላገኘንም እንጂ የሚለው ወጣት መኮንን
98 ዓ.ም የወጡ ካርታዎች አሉ። 5000 በላይ ካርታ ዝርዝሮች አሉኝ እኔ ጋር። ለምሳሌ 140 ካርታዎች። እነዚህ ቦታዎች ለማን ነው የወጡት? ማን ነው የወሰደው? በአርሶ አደር ስም ተወጥቶ ተሸፍኗል። ማን ነው የወሰደው? ይሄ ነገር ይጣራ። ምክር ቤቱ አያውቅም። እዛ እያለንም ለምክር ቤቱ ይሄ ነገርም ግልጽም አልተደረገም፣ ለከተማ ምክር ቤት ይሄ ሁሉ ነገር ሲደረግ ማለት ነው። እና በእነዚህ ጥያቄዎች ላይ ነበር እኛ መሰረት አድርገን የጠየቅነው። የአርሶ አደሩን መፈናቀል ይቁም፣ መሬቱ ይከበርለት፣ ህጋዊ እናድርግ መጀመሪያ፣ ቀጥሎ የተረፈውን መሬት ለልማታዊ ነገር እናሁን የሚል ነበረ። ተራ በተራ ጥቃት ሆነ።
ለመሰደዴ ምክንያት የሆነውም ይሄ የመሬት የአየር ላይ ሽያጭ ይቁም የሚለው ጥያቄ ነበር ይላሉ።
አየር ላይ ወጡ ናቸው እነኚህ ሰዎች። የሉም፣ ነዋሪም አይደሉም፣ ምንም አይደሉም። መሬቱ ተሸበሸበ። የማያውቁ ሰዎች ገዝተዋል። ገብተው ህጋዊ ነው፣ ካርታ አለው። ስለዚህ እነዚህ ሰዎች ገዝተው ገብተዋል። ግን በቦታው ግን የተሸጠው ግን በአስተዳደር ነው። አስተዳደሩ ወስደዋል ነው የተባለው። ወጣቱ በወቅቱ በመጀመሪያ ላይ ወደ 1000 ወጣት መዘገቡ መሬት ለመስጠት ከተማ ሲመሰረት 1000 ወጣቶች ሲመዘገብ ምንድን ነው ያደረጉት? 300 ወጣት ብቻ ነው እድል ያገኘው። ያንን 300 ወጣት 5000 ብር አንጡ ተባሉ። ካርታውን ለማግኘት 5000 ብር ከፈልተም በዛ ሰዓት ወጣቱ አይደለም 5000 5000 ብር ይሶስ ያለው የተጠቀሙትን ስትራቴጂ ከዛ እነሱ ብሩን አዘጋጅተው ማን ከቀበሌ እስከ መዘጋጃ ቤት ያሉት አመራር ደላላ ጭምር አዘጋጅተው ምን ያደርጉት ለወጣቱ በዛን ሰዓት በስሙ ለወጣበት ካርታ ማለት ነው 10000 ብር ይሰጣታል 5000ውን ለከተማ መዘጋጃ ይከፈለ 5000 ለምን እንደሆነ ከተማ መስተዳደር ገና መቋቋሚያ ስለነበረ ህግ ብሎ ነው ያወጡት ክፍያ ለነበሩ ለዋሪ ማለት ነው ያ ወጣት ዛሬ ያችን 10000 ብር የሸጣት አሁን ኦሬዲ በስሙ ካርታ ወጣል ነገ ሌላ ካርታ ማግኘት እንድል የለው እነኚህ ልጆች ግን እነዛን ካርታ ሰብስቦ ግን እነሱ ደላሎችና የከተማ ባለስልጣናት ያደረጉት እንደነው እስከ 100000 ብር እስከ 80000 እስከ 90000 ብር ነበር የሸጡት ሁለተኛው ከተማ ውስጥ የተደረገው ህዝቡን አሰባስበው መሬቱን ገበሬው አውቆ አይደለም ገበሬው ባለለበት ካርታ ይሄና ያህል ካሬ ሜትር ነው ያንተ ቦታ ይሄና ያህል ነው ተብሎ ነው ግምት ሲሰጥ የነበረው ሲለካ የለ ምንም የለ አመራር ተነስተው ነው የተቀየረው ያመራር ለውጥ አልነበረም ቢቀየርም የመጣው አመራር ጉዳዩን ማጣራት ነበረበት እሱም ሌላ ያው ሲስተም ያልበራ ሲሻሪ ቆጫ እንደሚባለው እንደዛ ነው ሌላ እርምን ተነስተው ነው የገቡት አሁን ሄዶ ምን ደረሰ ጨረቃዎችም ሲሰሩ ከተማ መስተዳደሩ ያቅ ነበር በ2004 ቢያንስ ይመስለኛል ባለሰሰት ወደ 1000 እንደዚህ አካባቢ ወደ 500 ወደ 1000 ገደማ እንደዚህ የሚሆን ጨረቃ ቤቶች ፈርሰዋል በአካል እኔ ይያለው ማለት ነው ከዚህ በኋላ ለምን ሊዝ ወጣ መሬትን ማንኛውም ሰው በሊዝ ነው የሚያገኘው የሚል አዋጅ እንደ ሀገርም ሲወጣ ጨረቃን የማጥራት አድርገው ነበር ከዚህ በኋላ ጨረቃ እንዳይሰራ እያንዳንዱ አማራር እርምጃ ይውሰድ ተብሎ ቤቶች ፈረሱ ቆርቆሮች ያው መዘጋጃው ወረሰ ግን ከበስተጀርባ ራሳቸው ሲሰራ ነበር እስካሁን ድረስ እንግዲህ አሁን ወቅቱ አልነበረም አሁን እነዚህ ግሪን ኤሪያ የተላዩ ቦታ ተብሎ የተነሱ ቦታ ሰዎች ነዋሪዎች መጀመሪያ አገዛዛቸው ገብም አይደለም ለምን እነኚህ ሰዎች አያውቁም ካርሶደሪ ላይ ባዶ መሬት ገዙ ቀበሌ መታወቂያ ያዘጋጅላቸዋል ያው በጉቦ ከዛን የግብር ደረሰኝም ያገኛሉ መንገድም መብራትም ያስገባሉ ይሄን ሁሉ ሲያረግን ለመብራት አይልም ደብዳቤ ሲጻፍ ካልተጻፈለት መጥቶ መብራት አይቀጥልም ሁሉን ራሱ አማልተው ሰጥተው ዛሬ ሲያፈርሱ መጀመሪያ እነዚህን አካል ተጠያቂ ማድረግ አለብን እነዚህን ተጠያቂ ካረክሽ በኋላ ነው የናንተ ያሰሂደት ትግክል አይደለም ብለሽ የብረተሰቡን ቤት ወደ ማፍረስ ትጂም ተጠያቂም የሆነውን አካል ዝም ብለሽ ቤቱን ስታፈርሺ ግን ሚዛናዊ አይደለም ዳውላ አህያውን ፈቶ ዳውላውን እንደማለት ነው የሚሆነው
በአጠቃላይ ከትልልቁ የሪል ስቴት ቦታዎች ጀምሮ እስከ መኖሪያ ቤት ካርታ ድረስ በጉቦና በህገወጥ መንገድ መሬት ተሸጧል የሚለው መኮንን ያን ጊዜ ለአርሶ አደሩ ጥቂት ገንዘብ እየተሰጠው ነበር መሬቱን የተቀማው ይህንን ያየ አርሶ አደር ደግሞ መንግስት በካሬ በሁለትና በሶስት ብር ከመወስድብኝ ብለው በሸጠውስ የሚል ስሜት አድሮባቸው ወደ ሽያጭ ገብተዋል ይላል
ሰው መሬት ሊገዛ ሲመጣም አንዳንድ ጊዜ ከዛው ከቀበሌም ከመዘጋጃም ደላሎች አሉ ቤት ምንድነው የሚያደርገው ቤት እንዳለበት አድርገው ውል ይዋዋላል ከዛን ቀበሌው ምን ያደርጋል ይሄንን ሲሸጥላቸው መታወቂያ ስለሚሰጣቸው ከመታወቂያ ጉቦ ስለሚያገኝ ግብር ይሰጣቸዋል ግብር እኮ ጣፎ ላይ እኮ እስከ 10000 20000 ብር ከፍለሽ ነው የምታገኘው መታወቂያ 20-30 እንደዚህ አርገው ነው እነሱ አፍን አርገው በሌላው ላይ ነበር ቢዝነስ ሲሰራ የቆየው እነኚህ አካላት አሁንም ከለውጡ ጋር ተደምሮ ነው ያሉት ከላይ እስከ ታች አልተጠየቁም መጀመሪያ ከታች ማጣራት ካለብን አንድን ነገር ስንጀምር ከታች አጣርተን መውጣት አለብን አንድ አመራር ቦታ ላይ ሲመቀመጥ ይሄ ሁሉ ቤት ሲሰራ ማን ነበር የከተማ አስተዳደር ማን ነበር ይሄ ሁሉ መሬት የማን ነው
አቶ መኮንን እንደሚለው ከቀድሞ የኦሮሚያ ክልል ፕሬዝዳንት አቶ አባዱላ ገመዳ ጀምሮ እንዲሁ አሁን በህይወት የሌሉት አቶ አለማየሁ አተምሳን ጀምሮ ከላይ እስከ ታች የዚህን የመሬት ሽያጭ ጉዳይ ያውቁታል ነው በወቅቱም በተከታታይ ሁለት የለገጣፎ ከንቲባዎች የመሬት አስተዳደር ኃላፊዎችና ሌሎች ባለስልጣናት ታስረው ነበር ክሳቸውም ለመንግስት መግባት ያለበትን ሀብት ወደ ግል ካዝናችሁ አስገብታችኋል በሚል ተከሰዋል ነገር ግን አዲስ ሰው ሲመጣ ከማሻሻል ይልቅ ወደ ባሰው ነበር የሚገባው ባይ ነው
የሚመጡት ሁሉ ይሄንን እርምጃ ነበር የሚወዱት በቃ ለምን መጀመሪያውኑ ተሰብስበዋል በቃ መሬቱ እነሱ ትኩረታቸው የመሬቱን የመጣው የቢዝነሱ ማጣጣፍል እንጂ የማን መሬት ነበር አርሶ አደሩ ባለበት ቦታ ተለክቶለት አይደለም መሬቱን ህጉን አስከብሮ የኔ ድንበር ከዚህ እስከዚህ ነው ብሎ አስለክቶ ቆሞ አይደለም ካርታ ወሰደው ይሄ ወርደሽ ከተማ ውስጥ በጠይቃቸው አርሶ አደሩ ራሳቸው ይናገራሉ አንድም አርሶ አደር በትክክል አይኑ ያየ ቆሞ አስለክቶ ይሰር የለም አሁን ከጀመራል ያንኔን ይያለው ግን ይሄ ሁሉ ድርጊት ያላግባብ ነበር የተደረገው ማለት ህጉን ጠብቆ አይደለም የተደረገው
አርሶ አደሩ መሬቱን ተቀማ ባለማወቅ ቤት የገዛው ደግሞ ቤቱ ፈረሰ ሁለቱም በደህነት ውስጥ የሚገኙ የማህበረሰብ ክፍሎች ተጎዱ ሌሎቹ የዚህ ዋና ተዋናዮች የት ናቸው ሲል ይጠይቃል
ቱ አርሶ አደሮቹ እኮ እዛው ዘበኛ ናቸው እኮ የተቀጠሩት እኮ እዛው ዘበኝነት በ800 ብር ተቀጥረው ነው እየሰሩ ያሉት። ያኔ 800 ብር አሁን 1000 ምናምን ይደርስላቸው ነው። ሉክ እንግዲህ በአዲስ አበባ ቦሬ እንትን አርሶ አደሩ ትላንትና 30-40 ኩንታል የሚያመርቱበት መሬታቸው ተወስዶባቸው አሁን እዛው ቦታ ላይ በዘበኝነት 800 ብር ተቀጥሮ ሲገባ ምንድን ነው ያ መሬትን ማን ነው እየተጠቀመ ያለው? አሁን ከተማ ማሳመር አይደለም፣ ከተማውን በኢንቨስትመንት ትማ አርሶ አደሩዋንስ ራሱ አርሶ አደሩ ኢንቨስት ማድረግ ኢንቨስተር ማድረግ አንችልም ወይ? ያለው መሬት ግምት ከተሰጠ በኋላ ያ አርሶ አደር የት ነው ያለው? በዘበኝነት ኦኬ፣ ነገ ስጣፈንታ ምንድነው? እሱ ዘበኛ ሆነ ልጆቹስ ምንድነው ጣፈንታቸው? ለዚህ ነው ከተማ መዘጋጃ መስተዳደሩ ቢያንስ አርሶ አደሩን ህጋዊ መጀመሪያ አላደረገም። አርሶ አደሩን አቅፎ አልሄደም። አርሶ አደሩን ይዞ አይደለም ከተማዋን ያሳደገው። አርሶ አደሩን ወደ ኋላ አድርጎ ሌሎችን ነው ከፊት እየመራ ሄደው። ይሄ ነበረ ስህተቱ መጀመሪያ። ዛሬም ይሄ ጨረቃ ቤት ሁሉ መብዛት እኮ መንግስት ከሚወስድብኝ ብሎ አርሶ አደሩ ባገኘ ዋጋ ካሬን በ30 ብርም በ40 ብርም የሸጠው መሬቱን ለምን? ትላንት በ2 ብር የተወሰደበትን መሬት መልሶ ነገ በ5 ብር ከሚወስድበት በ30 ብር ቢሸጥ ይቀለዋል ራሱ ካልኩሌት ሲያገረው። ስለዚህ እንዴ ትላንትና ተሸወርኩ ዛሬ መሸወር የለብኝም ብሎ የቀረው መሬት ሸጣል። የገዛው ደግሞ ምንም የማያውቀው ህጉን እንትን ያላወቀ ጉቦም ከፍሎ ምንም ብሎ ቤት ሰራና ገባ። ሲገባ ዛሬ ደግሞ ህግ አወጠነህ ተብሎ ሲፈርስበት በአንድ በኩል ማየት አለብን፣ ሚዛናዊ ማድረግ አለብን። መጀመሪያው ነው የኢትዮጵያ የመሬት እንትናችን አሰራሩ ሂደቱ እንትን አይደለም፣ ፍትሃዊና ግልጻዊነት አይደለም፣ ህዝቡን ያቀፈ አይደለም።
አሁን የለገጣፎ ጉዳይ በእንጥልጥል ላይ ነው። በአካባቢው ቤት የፈረሰባቸው ሰዎች ደግሞ ችግር ላይ መሆናቸውን እየገለጹ ነው። የክልሉና የፌዴራሉ መንግስት ምላሽ ምንድን ነው? በነገው ምሽት ዘገባችን እንመለስበታለን። ሰው ሞቷል፣ ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ። ያዋ በቀን 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 ደሞ
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሞክቤል ያቢሮ የዝግጅቱን ሲያቀናብርልን ቆይቷል። መልካም ምሽት፣ ደህና ደሩ እያልን በጂጂ አድዋ እንሰናበታችኋለን።
ጀግኖች ለዛሬ ነጻነት ላበቁኝ ወገኖች የጥቁር ደም አምባዋ አፍሪካ እምዬ ኢትዮጵያ ተናገሪ ተናገሪ የድል ታሪክሽ ናውሪ እናቴ።
ኡን ራዲዮ ሰገለ አሜሪካቲ